ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የቅዳሜ መጋቢት 28 2016 ዓመተ ምህረት ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። የኢትዮጵያ የመሬት ፖሊሲና ምላሽ የሚሹ ጥያቄዎች በሚል ርዕስ ዙሪያ የተሰናዳ ውይይት ለዛሬ ይዘናል።
ምንም እሴት ሳይጨምር ቫሊዩ አድ ሳያደርግ ከፍተኛ ሀብት ኦቨርናይት አፍርቶ ያድራል ማለት ነው። እንዲህ ያሉ በርካታ ጥፋቶች ናቸው መረምሮ የነበሩት። እዚህ ውስጥ ከፍተኛ የመንግስት ባለስልጣናት ይሳተፋሉ። የጥቅም ትስስሩ በጣም እየጠነከረ ነው።
የከተማ መሬት የሚያዝበት መንገዶች ሙሉ ፕሮሰሳቸው መረጃ በደንብ መያዝ ይኖርበታል።
የትኞቹ ናቸው የመሬት አስተዳደሩ ላይ ከፍተኛ ችግር እየፈጠሩ ያሉት የሚለው፣ የብሔር ጥያቄዎች አሉ፣ የፖለቲካ ጥያቄዎች፣ ግን የመሬት አስተዳደር ጥያቄ አለ። እነዚህን እንዴት ነው ማስታረቅ የሚቻለው የሚለው ላይ በጣም መታሰብ አለበት።
የሰማችኋቸው ጠበቃና የህግ አማካሪ የሆኑት አቶ ቴዎድሮስ ጌታቸው በኢትዮጵያ የፖሊሲ ጥናት ኢንስቲትዩት የከተማና የመሰረተ ልማት ክፍል ከፍተኛ ተመራማሪ ዶክተር ኢዩኤል ታምራትና በባህር ዳር ዩኒቨርሲቲ የህግና የመሬት አስተዳደር መምህርና ተመራማሪ ዶክተር መልካሙ በላቸው ናቸው። በኢትዮጵያ የመሬት ጉዳይ ላይ ያተኮረውን የመጀመሪያውን ውይይት ክፍል ባለፈው ሳምንት ማቅረባችን ይታወሳል። ለዛሬ ቀጣዩ ክፍል ተሰናድቷል። በሁለተኛው የዝግጅታችን አጋማሽ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ይቀርባል። ፕሮግራሙን የሚያቀናብርልን ንጉሱ ታምሬ ሲሆን ዋና አዘጋጇ ጽዮን ግርማ ነች። የዓለም ዜናዎቹን እናስቀድማለን። መልካም ምሽት።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የአሜሪካና እስራኤል ተደራዳሪዎች ወደ ግማሽ ዓመት በተጠጋው የእስራኤል ሐማስ ጦርነት ውስጥ ተኩስ አቁምና ታጋቾችን በተመለከተ ስምምነት ላይ ይደረስ ዘንድ ሌላ ዙር ጫና ለማሳደር በሳምንቱ መገባደጃ ላይ ካይሮ ይገኛሉ ተብሎ ይጠበቃል። ንግግሩ ከመጀመሩ አስቀድሞ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለግብፅና ካታር መሪዎች ባደረሱት መልእክት ሐማስ ስምምነቱን እንዲቀበልና ተገዥ እንዲሆን ግፊት እንዲጨምሩ መጠየቃቸውን የባይደን አስተዳደር ከፍተኛ ባለስልጣን ለፈረንሳይ ዜና አገልግሎት ትናንት ምሽት አስታውቀዋል። የተኩስ አቁም ላይ እንዲደረስና ታጋቾችን በፍልስጤም እስረኞች ለማለዋወጥ የሚያስችል ስምምነት ላይ ይደረስ ዘንድ ዩናይትድ ስቴትስ፣ ካታርና ግብፅ የጀርባ ንግግሮችን ሲያደርጉ ቆይተዋል። ይሁንና በህዳር ወር ከነበረው ለሳምንት የዘለቀ ተግታ በቀር የስምምነቱ ጥረት ግስጋሴ አላሳየም። ዋይት ሃውስ የድርድሩ ሂደት በሳምንቱ መገባደጃ ካይሮ ውስጥ ሊቀጥል እንደሚችል ቢያረጋግጥም የአሜሪካ ዜና አውታሮች የዩናይትድ ስቴትስ መረጃ ማዕከል ሲአይኤ ኃላፊ ቢል በርንስ፣ የእስራኤል ስለላ ተቋም ኃላፊ ዴቪድ ባርኒያ፣ የካታር ጠቅላይ ሚኒስትር መሐመድ ቤን አብዱራህማን አልታሂኒ እንዲሁም የግብፅ መረጃ ተቋም ኃላፊ አባስ ከማል በድርድሩ ላይ እንደሚገኙ በዘገቡት ዙሪያ ዋይት ሃውስ ማብራሪያ አልሰጠም። በሶስተኛ ወገን በኩል እየተደራደሩ ያሉት እስራኤልና ሐማስ የድርድር ሂደቱ እርምጃ ላለማሳየቱ አንዳቸው አንዳቸውን ይወቅሳሉ። ሐማስ ለጉዳት ተጋላጭ የሆኑ ታጋሾችን ማለትም የታመሙ፣ የአካል ጉዳት የደረሰባቸውን አረጋውያንና ወጣት ሴቶችን ለመልቀቅ በቀላሉ ቢስማማ ኖሮ ዛሬ በጋዛ የተኩስ አቁም ይደረስ ነበረ ሲሉ ከፍተኛው ባለስልጣን አክለዋል። የሐማስ ባለስልጣናትና የካታር አደራዳሪ አልታህኒ በበኩላቸው ቀደም ባለው ሳምንት እስራኤል የተፈናቀሉ የጋዛ ነዋሪዎች በሚመለሱበት ሁኔታና በታጋሽ እስረኛ ልውውጥ ምጥጥን ዙሪያ ተቃውሞ በማንሳት ድርድሩን እንዳደናቀፈች በመግለጽ ከሰዋል። ባይደን ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ጋር በነበራቸው የስልክ ንግግር ኔትንያሁ ተደራዳሪዎቻቸው ስምምነት ላይ ይደርሱ ዘንድ ሁለንተናዊ ብቃት እንዲሰጧቸው ገፋፍተዋል። ጋዛ ውስጥ በቀጠለው ጦርነት ምክንያት እየጨመረ ያለው የጉዳት መጠን በተለይ ደግሞ የሰባት ረድኤት ሰራተኞችን መገደል ተከትለው የእስራኤል ጠንካራ ደጋፊ የሆኑት ባይደን ትዕግስት እየተሟጠጠ ስለመምጣቱ ማሳያዎች ግልጽ ሆነዋል። የዓለም አቀፉ ማህበረሰብና የሀገር ውስጥ ቁጣ ማየሉን ተከትለው ባይደን ሰላማዊ ሰዎችን ለመጠበቅ ተጨማሪ እርምጃ የማይወሰድ ከሆነ ሀገራቸው ለእስራኤል የምትሰጠውን ድጋፍ ዳግም እንደምታጤን አስጠንቅቀዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እስራኤል ጋዛ ውስጥ ጦርነት የምታከናውንበትን ሂደት ካላስተካከለች ሀገራቸው የፖሊሲ ለውጥ እንደምታደርግ ማስጠንቀቃቸውን ተከትለው እስራኤል ተጨማሪ እርዳታ ወደ ስፍራው እንዲገባ ተጨማሪ እርምጃዎችን እንደወሰደችና በዚህ ሳምንት መጀመሪያ ሰባት የዓለም አቀፍ ረድኤት ሰራተኞችን ከገደለው የአየር ጥቃት ጋር በተያያዘ ሁለት የጦር ባለሥልጣናቷን እንዳባረረች አስታውቃለች። በአውሮፓውያኑ ሚያዝያ አንድ የደረሰውን ክስተት በተመለከተ ሲደረግ የቆየው ምርመራ መጠናቀቁን ተከትለው የእስራኤል መከላከያ ኃይል ባወጣው መግለጫ አንድ የብርጌድ አዛዥና ምክትላቸውን እንዳሰናበት አስታውቀዋል። ሌላ የብርጌድ አዛዥ፣ የክፍለ ጦር አዛዥና የደቡብ እዝ ኃላፊ ደግሞ ማስጠንቀቂያ እንደተሰጣቸው አክለዋል። የእስራኤል መከላከያ ኃይል የጦር አመራሮች ወርልድ ሴንትራል ኪችን በተሰኘው ተቋም አባላት የሚዘወሩት ሶስት የረድኤት መኪኖች የሐማስ ታጣቂዎች ተሸሽገውባቸዋል ብለው በስህተት አምነው እንደነበረ ገልጸዋል። ጥቃቶቹ የተፈጸሙት የኃይሉን መሠረታዊ የዘመቻ ደንቦችና ትእዛዝ በመጣስ እንደሆነም በመግለጫው ተመላክተዋል። አርብ ዕለት ወደ ብራሰልስ ከመብረራቸው በፊት የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ሀገራቸው የእስራኤልን ጦር ኃይል ምርመራ በጥንቃቄ እየመረመረች እንደሆነና ከእስራኤል ባለሥልጣናትና ሰብአዊ ተቋማት ጋር ተጨማሪ ንግግሮችን እንደሚያደርጉ ተናግረዋል። በሱዳን የቀጠለው ጦርነት በዓለም በእጅጉ የከፈውን የረሃብ ቀውስ ሊያስከትል ይችላል በማለት ሲያስጠነቅቅ የቆየው የዓለም ምግብ መርሃ ግብር በጦርነት ወደ ወደመው የዳርፉር ግዛት ከወራት በኋላ ለመጀመሪያ ጊዜ በእጅጉ አስፈላጊ የሆነውን እህል ማዳረስ እንደቻለ ትናንት አስታውቋል። ተቋሙ በሰሜን ምዕራብና ማዕከላዊ ዳርፉር ሩብ ሚሊዮን ሕዝብ የሚያዳርስ ሁለት የምግብና ተዛማጅ ድጋፎችን የጫኑ መኪኖች ባለፈው ሳምንት ከቻድ ወደ ዳርፉር መግባታቸውን አስታውቋል። የዘገየው ተልእኮ እንዲቀጥል የተፈቀደው የሱዳን ጦር ኃይሎች በየካቲት ወር በቻድ በኩል ያሉ የሰብአዊ ድጋፍ መተላለፊያዎችን ፍቃድ መሰረዛቸውን ተከትሎ ከተደረገ ረጅም ድርድር በኋላ ነው ብሏል። ከቻድ እስከ ዳርፉር ያሉት ድንበር ተሻጋሪ ሰብአዊ ተግባራት ሕፃናት በምግብ እጦት እየሞቱባቸው ለሚገኙ ማህበረሰቦች ለመድረስ ወሳኝ ናቸው ብለዋል ሌኒ ኬንዝ የተባሉ የመርሃ ግብሩ የሱዳን የግንኙነት ኃላፊ። መንገዶቹን ለመክፈት የተካሄደው ረጅም ድርድር ውጤት በማስገኘቱ እፎይታቸውን የገለጹት ኃላፊዋ የሱዳን ሕዝብ በሁሉም የሰብአዊ እርዳታ መንገዶች በኩል የማያቋርጥ የእርዳታ ፍሰት እስካላገኘ ድረስ የሀገሪቱ የረሃብ አደጋ እየባሰ ይሄዳል ብለዋል። ተቀናቃኞቹ የሱዳን ጦር ኃይሎችና የፈጥኖ ደራሽ ኃይሎች ሀገሪቱን ከአንድ ዓመት በፊት ወደ ጦርነት ከማገዱበት ጊዜ ጀምሮ የተባበሩት መንግስታት ድርጅት ከ8.5 ሚሊዮን በላይ ሰዎች መፈናቀላቸውን ገልጸዋል። ከነዚህ መካከል 6.5 ሚሊዮኑ የሀገር ውስጥ ተፈናቃዮች ናቸው። የዓለም ምግብ መርሃ ግብር እንደተናገረው ከሆነ 18 ሚሊዮን ሰዎች ለከፍተኛ ረሃብ ተጋልጠዋል። 90% የሚሆኑት ለመድረስ አስቸጋሪ በሆኑ አካባቢዎች የሚኖሩ ናቸው። አድማጮቻችን፣ ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆዩ።
የዓለም ዜናዎቹን አድምጠን ተመልሰናል። በ19 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። የኢትዮጵያ የመሬት ፖሊሲና ምላሽ የሚሹ ጥያቄዎች። በኢትዮጵያ የመሬት ፖሊሲና ምላሽ የሚሹ ጉዳዮችን በተመለከተ የአሜሪካ ድምፅ የዘርፉን ባለሙያዎች ጋብዞ አወያይቷል። ባለፈው ሳምንት በተላለፈው ክፍል አንድ ዝግጅትም ባለሙያዎቹ በሕገ መንግስቱ መሬትን በተመለከተ የተቀመጡ ድንጋጌዎች ምንነት፣ በገጠርና በከተማ የመሬት አስተዳደር ላይ የሚታዩ ችግሮችና የመሬት ባለቤትነትን ጨምሮ በፖሊሲ ጉዳዮች ላይ ሊታዩ ይገባል ያሏቸውን ሀሳቦች አንስተዋል። ቀጥሎ በሚቀርበው የውይይቱ ክፍል ደግሞ በከተሞች ያሉት ከመሬት ጋር የተያያዙ ብልሹ አሰራሮች እንዲሁም ከመሬት ጋር በተያያዘ ለሚነሱ ጥያቄዎች ዘላቂ እልባት ለመስጠት በሕገ መንግስቱ ሊታዩ የሚገቡ የአንቀጽ ማሻሻያዎችን ጨምሮ የመፍትሄ ሀሳቦች ተንጸባርቀውበታል። እንግዶቹ ጠበቃና የሕግ አማካሪ የሆኑት አቶ ቴዎድሮስ ጌታቸው በኢትዮጵያ የፖሊሲ ጥናት ኢንስቲትዩት የከተማና የመሰረተ ልማት ክፍል ከፍተኛ ተመራማሪው ዶክተር ኢዩኤል ታምራትና በባህር ዳር ዩኒቨርሲቲ የሕግና የመሬት አስተዳደር መምህርና ተመራማሪ ዶክተር መልካሙ በላቸው ናቸው። እንግዶቹን ያወያያቸው አስማማው አየነው ነው። ባለፈው ሳምንት ውይይቱ ከተገታበት ይቀጥላል።
የገጠርን መሬት አጠቃቀም አስመልክቶ የማሻሻያዎች አሉ የሚል የሚነሱ ሀሳቦች አሉ። እሱን በተመለከተ በኋላ ወደ እርስዎ መለሳሉ ዶክተር መልካሙ። ምናልባት ዶክተር ዬል ከተማ መሬት ጋር ባለው ብልሹ አሰራሮችን የፈታ የመሬት አስተዳደር እንዲኖር እና ከመሬት ጋር ተያይዞ አቋራጭ መበልጸግን ጨምሮ እንዲሁም የህዝቦችም የብዙሀኑ ኢትዮጵያውያን ጥያቄዎችም ጭምር ስላሉ እንደሱን እንዲፈቱ በእናንተ ጥናት ምንድነው የተመለከተው የእርስዎን ምላሽ ሰምቼ ጊዮርጊስን በዚህ ጉዳይ መጨመር እንፈልገዋለሁ ስላሉ ለእርሳቸውም አጭር ደቂቃ ሰጥቶታለሁ። ዶክተር ዩኤል መቀጠል ይችላሉ።
እሺ፣ አመሰግናለሁ። ታውት የብልሹ አሰራሩ የአንዱ አዋጁ በወጣበት ጊዜ አንዱ ካስቀመጣቸው አራት ፕሪንሲፕሎች ውስጥ መካከል አንዱ ግልጸኝነትና ተጠያቂነት እና ብልሹ አሰራር ማስወገድ ነው። ይሄ እንግዲህ ምን ያህል ሆኗል አጠያቂ ነው የሚሆነው። ይሄንን ችግሮች ለመቅረፍ አንዱና ትልቁ ዋነኛ ነገር ነው ብለን የምናስበው መሬት ከተያዘ በኋላ ብቻ ሳይሆን መረጃው መያዝ አለበት። በከተማ መሬት የሚያዝበት መንገዶች ሙሉ ፕሮሰሳቸው፣ በጣም ዶክመንቴሽናቸው ጥሩ መሆንና በደንብ መረጃ በደንብ መያዝ ይኖርበታል። ከመሬት ዝግጅት ጀምሮ እስከ መጨረሻው ክፍል ድረስ ማለት። ስለዚህ ይሄ ላይ እየተሰሩ ያሉ እንቅስቃሴዎች በከተማና ልማት ሚኒስቴር በኩል በደንብ ተጠናክረው መቀጠል ይኖርባቸዋል። እኛ ለምሳሌ ጥናታችን በምናካሄድበት ጊዜ አንድ የከተማ መሬት በሊዝ የሚተላለፈው በጨረታ ነው። ይሄ ጨረታ አሸናፊዎቹን ብቻ ሳይሆን ከአሸናፊዎቹ ውጭ ያሉትም ተሳታፊዎቹንም አግኝተን ማናገር ፈልገን ነበር። ይህንን ግን ማድረግ የቻልን በጣም በተወሰኑ ከተሞች ብቻ ነው። ለምን? በብዙዎቹ ከተሞች እነዚህ መረጃዎች ካለማወቅም አንዳንዴም ደግሞ በሌሎች ጥቅሞች በተያያዙ ምክንያቶች አልተያዙም ነበር። ስለዚህ የዚህም ፕሮሰስ ፍትሐዊነትን ለማየት ማስቸጋሪ ነው እና ለመጠቅለል ዋነኛው አንዱ መደረግ አለበት ብለን የምናስበው የመሬት መረጃ የሚያዝበት መንገድ መሻሻል አለበት። የተጀመሩት እንቅስቃሴዎች ከግብ እንዲደርሱ የከፍተኛ አመራሮች ቁርጠኝነት በተጠናከረ መልኩ መቀጠል ይኖርበታል የሚል አቋም አለ።
የከተማ መሬትን የጨረታን ጉዳይ ቅድም ሲያነሱልኝ እኛም በዘገባችን ለማንሳት ሞክረናል። አዲስ አበባ ለሚወጡ መሬቶች የሊዝ ዋጋቸው እስከ 500,000 ብር ድረስ በካሬ የሚቀርብበት ሁኔታ ነበር፣ አይተናል። እሱና በኋላ ያ መሬት በልማት ወይም ህንጻ ሰርቶበት የሆነ ነገር ተደርጎበት በስንት ሊሸጥ ነው የሚል ጥያቄዎች ራሱ ከህዝቡ የሚነሱበት ሁኔታ ነበር። ምናልባት እነዚህ ጉዳዮች በእናንተ የከተማ መሬትን አስተዳደር በተመለከተ ባደረጋችሁ ጥናት ውስጥ እንደዚህ አይነት የጨረታ መንገዶችን መነሻ ምክንያታችሁን ያገኛችሁት ሁኔታ አለ? ምንድን ነው የሚያመላክቱ የሚለውን
የጨረታ ትልቅ እንደ ስሙ ጨረታ አይደለ? ዋነኛው አንዱ ከአራቱ ፕሪንስፕሎች ውስጥ መካከል አንዱ የመንግስት ገቢን ማሳደግ ነው። ስለዚህ የመንግስት ገቢን ለማሳደግ የመሬት ወቅታዊ ከፍተኛ የሚባለውን ዋጋ መንግስት መሰብሰብ ይፈልጋል። ስለዚህ የጨረታው ተፈጥሯዊ ባህሪው ከፍተኛ የሚፈለገውን ገንዘብ ማምጣት የሚችለውን መሰብሰብ ነው። ሆኖም ይሄ በሚሆንበት ሰዓት ደግሞ ከሌላኛው ፕሪንሲፕል ጋር ከፍትሃዊ ክፍፍልና ሌሎች መድረስም ካለበት ጋር የመጋጨት ነገር ይኖረዋል። ለምሳሌ በእኛ ጥናትን ባየነው የጨረታ ተሳታፊዎች ውስጥ አንዳንድ ከተሞች ከ50 ሌላ ከተሞች ደግሞ ከ100% የሚሆነው የግል ባለሀብቶች እና ነጋዴዎች ናቸው ተሳታፊዎቹ። የመንግስት ለምሳሌ በመንግስት ስራ የሚተዳደሩ ሰዎች ከ5%፣ አንዳንዴ ደግሞ ከ25% እንደ ትላልቅ እንደ አዲስ አበባ አይነቶቹ ላይ እስከ 5% ብቻ ናቸው ተሳታፊነታቸው የማሸነፍም አሸንፈው የሚያገኘ ናቸው። ስለዚህ ፍትሐዊነቱ ላይ የተወሰነ እንትን ይኖራል። ሆኖም ዋነኛ እንትኑ ግን የጨረታው ፕሪንሲፕልም ይሄኛውን ከፍተኛውን ገቢ ማግኘት ነው የሚከፍል እስከመጣ ድረስ ማለት ነው።
ወደ አቶ ቴዎድሮስ ልምጣ። ቅድም በዚህ ጉዳይ ላይ ሀሳብ ማጨመር ፈልጋለሁ ብሎ ስለነበረ ድል ስታወት ባጭሩ።
እሺ፣ ብዙም ማለት ፈልግ ያለም ግን የሙስናውን ጉዳይ በዚህ የመሬት ስርዓት ላይ ያለውን የብልሹ አሰራር ጉዳይ በተመለከተ ብዙ ነገሮች ሊነሱ ይችላሉ። በተለይ በዋናነት ከራሱ ስርዓቱ ዘመናዊ ያለመሆኑ፣ የመሬት ስርዓቱ በቴክኖሎጂ ያለመገፉ፣ ብቁ የሆኑ ሰራተኞች አለመመልመላቸው፣ ከሰው ሀይል ምልመላው የዳበረ ቢሮክራሲ ያለመኖሩ፣ እነዚህ ልናነሳ እንችላለን። እንደው ከዚህ ውስጥ ግን እኔ የህግ ክፍተቱን እንደው ማየት ፈልጌ ነው። ለምሳሌ አንድ ምሳሌ ላንሳ። እንደው በቀደም ብዬ የጠቀስኳቸው ሶስት አዋጆች አሉ በዋናነት የሊዝ አስተዳደር ስርዓትን ወደ ኢትዮጵያ የህግ ስርዓት ያስተዋወቁ አዋጆች ማለት ነው። የመጀመሪያው አዋጅ ቁጥር 8086 እንግዲህ ያኔ ካፒታሊስት መንግስት መጥቷል ተብሎ በኢህአዴግ የመጀመሪያዎቹ አመታት የወጣ ህግ ነው። ግን ታስታውሱ ከሆነ ከ86 ዓ.ም ጀምሮ ሁለተኛው አዋጅ ቁጥር 272/94 እስኪመጣ ድረስ ባሉት 8 ዓመታት ምንም የተበረታታ ነገር አልነበረም። የተፋዘዘ ነበር። ሪል ስቴቶች አልነበሩም። ነው የመሬት ስርዓቱ የመሳሰሉት ነገሮች እየፈዘዙ ነበሩ እና አዋጅ ቁጥር 80/86 ሲቀየር ወደ አዋጅ ቁጥር 272 አንደኛው ምክንያቱ አላበረታታም ተብሎ ነው እና ተጨማሪ በመሬት ላይ ተጨማሪ መብቶች ተፈጠሩ ማለት ነው በአዋጅ ቁጥር 272። እነዚህ ምንድን ናቸው? ለምሳሌ መሬትን በባንክ ማስያዝ፣ በካፒታል ኮንትሪቢዩሽን መጠቀም የመሳሰሉ እንዲህ ያሉ ነገሮች ተፈቀዱ። በኋላ ከዛ በኋላ እንደውም የምናስታውሰው ከአንድ ሁለት ሶስት ሪል ስቴቶች ናቸው በማስታወቂያ እንኳን የምናውቃቸው የነበሩ፣ በኋላ ተስፋፉ፣ እየተበታታ መጣ። ግን አሁን እዚህ ጋር ችግሮች ደግሞ አብሮ መፈጠር ጀመሩ ማለት ነው። እና እንደው እኔ አንድ የተሳተፍኩበትን አንድ ሰፊ ምርመራ ባነሳው ተገቢ ሊሆን ይችላል። ምናልባት ታስታውሱ ከሆነ በርካታ ሪል ስቴቶች እንዲሁ ባለሀብቶች እንዲሁ የመንግስት ባለስልጣናት ሲመረመሩበት የነበረ እና እኔም በወቅቱ በጠቅላይ አቃቢ ሕግ ወይም በፍትህ ሚኒስቴር ከፍተኛ አቃቢ ሕግ ቢሮ በምሰራበት ወቅት ተሳትፌ የነበረበት ነበር እና በዋናነት ያኔ ሲታዩ የነበሩ ጉዳዮች አንድን አዋጁ ክፍት ሆኖ ስለመጣ አዋጅ ቁጥር 272 ማለት ነው። ባዶ መሬቶችን መሸጥ ለምሳሌ በሪል ስቴቶች ይወስዳሉ። መሬት መሸጥ መለወጥ አይቻልም፣ ግን ትንሽ ሰርቪስ ቤት ሰርቶ መሸጥ፣ ባዶ መሬቶች ሰርቶ ዝም ብሎ ተቀብሎ ማስተላለፍ፣ በከፍተኛ ገንዘብ ማስተላለፍ፣ ከባንክ መበደር ከፍተኛ መጠን ለምሳሌ አንድ ሰው እንዲ ያለ ምንም መሬቱን ይወስድና ከዛ በኋላ ግን ከባንክ የሚወስደው ገንዘብ የመሬቱን የገበያ ዋጋ የያዘ ነው። ሶ ምንም እሴት ሳይጨምር ቫሊዩ አድ ሳያደርግ ከፍተኛ ሀብት ኦቨርናይት አፍርቶ ያድራል ማለት ነው። እንዲህ ያሉ በርካታ ጥፋቶች ናቸው ይመረምሩ የነበሩት። እዚህ ውስጥ ከፍተኛ የመንግስት ባለስልጣናት ይሳተፋሉ። የጥቅም ትስስሩ በጣም የጠነከረ ነው፣ በጣም ሰፊ ነው እና እንዲሁ በጥንቃቄ ሲደረግ የነበረ ምርመራ ነው በወቅቱ። ከዚሁ ጋር ተያይዞ ህጉ የፈቀዳቸው ጉዳዮች ጭምር በኋላ በወቅቱ በነበሩ ፖለቲሽያኖች፣ የከተማው በተለይ አዲስ አበባ ከተማ አስተዳደር የበላይ ኃላፊዎች እንዲሁ በፌዴራል መንግስቱ የበላይ ኃላፊዎች አቋም ተይዞ ነው የጠበቀን። እኛ ወደዚህ ስራ ስንመጣ አቋሙ ምንድን ነው? እንግዲህ ዘረፋ ተፈጽሟል፣ አገር ተዘርፏል፣ ሁሉም ሰዎች ይጠየቃሉ። በኋላ ግን ውስጡ ገብተን ስንመረምር እነዚህ ሰዎች በአንድም በሌላም መንገድ ህጉ የፈጠረውን ክፍተት ነው ሲጠቀሙ የነበረው። ለምሳሌ በባንክ አስይዞ መበደር ተፈቅዷል። ስለዚህ ሄዶ ከባንክ ተበድሯል። ኦፍኮርስ መጠኑ ከፍተኛ ነው። ያ ደግሞ ባንኩ ፍላጎት ነው። ያዋጣኛል ካለ ሊሰጣቸው ይችላል ገንዘቡ። ግን እነዚህ ሁሉ ወንጀል ተደርገው ነው በእኛ በኩል የጠበቁን ማለት ነው። በኋላ እኛ ምርመራ ካረግን ጥናት ምርምር ካረግን በኋላ ይሄ የሚያስጠይቅ ነገር የለም የሚል መደምደሚያ ነው በዚህ ነገር ለምሳሌ የተደረሰ። እዚህ ላይ የምናያለን ህጉ የፈቀዳቸውን ጉዳዮች ጭምር ወንጀል ማድረግ ከፍተኛ የአቅም ችግር አለ ወይ ደግሞ ከተፈቀደ በኋላ በዚህ በባንክ መበደር ይቻል ከተባለ በኋላ እሱን ተከትሎ የሚመጡ ዘመናዊ አሰራሮች አሉ። ያን እንዴት የምንቆጣጠሩ የሚለው የቁጥጥር ስርዓት አይዘረጋም። ሶ ሲስተሙ በአጠቃላይ በተለይ የከተማ መሬት እንደተመለከተ በእጅጉ ችግር ያለበት። ለምሳሌ አሁን ወደ ጨረታ ብንመጣ ለምሳሌ አሁን ያሉትን የህግ ማዕቀፎች ስናይ የኢትዮጵያ ህግ መሬት ከሊዝ ውጭ በሌላ መልኩ እንዳይተላለፍ ይፈልጋል። ህጉ የሚያሳየው ያንን ነው። የመጀመሪያው የመሬት ስሪት እንዲሆን የተፈለገው ሊዙ ነው። ግን በተግባር ያ እየተተገበረ ነው ወይ? ጨረታዎች በቂና በቂ መሬቶች ለጨረታ ይወጣሉ ወይ የሚለውን ብንፈትሽ ምናልባትም በርካታ ዓመታት ተቆጥረዋል ጨረታ ከቆመ። ቅድም አንተም ስትገልጾ የነበረው አንድ ካሬ በመቶ ሺዎች አንዱ የጥረቱ ምክንያት ነው። እሱ የሚያሳዩ አንድም ሌሎች በርካታ ችግሮች ኖሯቸው እንዳሉ ሆኖ በቂ መሬቶች ለጨረታ ስለማይቀርቡ ከጨረታ ይልቅ ህጉ ከሚያዘው ከሊዝ ስሪት ይልቅ በሌላ መልኩ መሬቶች ክፍፍል ስለሚደረግ ያም ቁጥጥር ስለማይደረግበት ያ ያመጣው ጫና ነው። ሌላ ግልጽነት የለም እንደተባለው እንዲህ ያሉ ነገሮች ሲስተሙ በጣም በከፍተኛ ደረጃ ችግር ውስጥ እንዲወድቅ፣ የከተማው የገጠር መሬት ስርዓቱ ከፍተኛ ችግር ውስጥ እንዲወድቅ አድርጓል። በዚህ ላይ ምን ተጨመረ? የብሔር ፖለቲካው ኤትኒሳይዝ የሆነ ፖለቲክስ አሁንም በአንድ በሌላ መንገድ የመሬት ስሪቱ ላይ የመሬት ፖሊሲዎቹ ላይ ህጎቹ ላይ አፈጻጸሙ ላይ በሰፊው ይታያል። ያ ደግሞ የበለጠ በቴክኖሎጂ ያልተደገፈው በሙስና በሌብነት የተተበተበውን አቅም በሌላቸውና ብቁ ባልሆኑ ባለሙያዎች እና ስነ ምግባራቸውን ባልጠበቁ ባለሙያዎች የሚመዘበረውን ስርዓት የበለጠ የተባባሰ እንዲሆን አድርጎታልና በእሳቱ ላይ ቤንዚን ማርከፍከፍ ሆነ። ይሄ ደግሞ ሲጨመር ስለዚህ እነዚህ ነገሮች ተያይዘው ስርዓቱ ላይ በርካታ የመሬት አስተዳደር ስራ አሁንም ድረስ ሊፈቱ ያልቻሉ ምናልባትም በቀጣይ ዓመታትም በጣም ብዙ ስራ የሚጠይቁ ችግር ውስጥ እንድንወርቅ ያደረጉ ይመስለኛል።
ዶክተር መልካሙ የመጀመሪያ የእርሶን የማጠቃለያ ሀሳብ ነው የምፈልገው። በሁለተኛ ሀገር በቀል ኢኮኖሚ ቅዱስ ለምሳሌ አርሶ አደሩ የገጠር መሬት መሸጥ መለወጥ እንዲሁም አዚዞ መበደር የሚፈቅድ አሰራር እንዲካተት ቀርቧል የሚል መረጃዎች ወጥተዋል። ምናልባት ይህ ነገር ለምርታማነቱ ምን ያክል አስተዋጽኦ ይኖረዋል? እንደው በህገ መንግስቱ መሻሻል ውስጥስ እንደዚህ አይነት ነገሮች ካስፈለጉ፣ አሁን የተባለውን ሀሳቦች ካስፈለጉ ወይም ሌሎች ሊጨመሩ ይገባል የሚሏቸው ቅድም እርስዎ ከገጠሩ የመሬት አስተዳደር ጋር ስለተያያዘ ሀሳብ ስላነሱልኝ ምን ይደረግ የሚለውን የእርስዎን የማጠቃለያ ሀሳብ እንስማ።
በንድፈ ሀሳብ ደረጃ እነዚህ በሀገር በቀል ኢኮኖሚ እቅድም ሆነ አዋጅም ቢሆን ራሱ ለምሳሌ በአንዳንድ ክልሎች ቀደም ብሎ የገጠር መሬትን አስይዞ መበደር ተፈቅዷል። በአማራ ክልል መጥቀስ ይቻላል። እንዲሁም ደግሞ በአሁኑ ሰዓት የአጠቃላይ የአገሪቱ የገጠር መሬት አጠቃቀምና አስተዳደር አዋጅ ተሻሽሎ እኔ እስከማውቀው ድረስ ካውንስል ኦፍ ሚኒስትርስ ተሰጥቶ በዛ ደረጃ እንዳለ አውቃለሁ። በምክር ቤቱ በፓርላማው የጸደቀ አይመስለኝም። ያም ራሱ ይህንን መብት ይፈቅዳል። ስለዚህ ይሄ ነገር በእርግጥ በንድፈ ሀሳብ ደረጃ በጣም ትክክል ነው። ምክንያቱም ሰው ያለው ብቸኛው ሀብት ቀደም ብሎ እንደተጠቀሰው መሬት ነው። መሬትን በአግባቡ የመጠቀም ሁኔታ አስገዳጅ ነው ካየ ነው ማለት ነው። ነገር ግን ይህንን መሬት አስይዞ ገንዘብ ከባንክ የመበደር ሁኔታ በምናይበት ጊዜ በተግባር ሲፈጸም አናይም። በጣም ውስን በሆነ ሁኔታ በተለምዶ የሚፈጸም ካልሆነ በስተቀር። ይህ ደግሞ ለሁሉም የገንዘብ ተቋማት ለባንኮች ክፍት መሆን ሲገባው ለተወሰኑ ብቻ መሆኑ ትክክል አይደለም፣ አድሏዊ ነው፣ የመብቱንም የሚያጠብ ነገር ይሆናል ማለት ነው። ሁለተኛ እንደዚህ አይነት አሰራር የሚዳብር ከሆነ በአበዳሪና በተበዳሪው አርሶ አደር መካከል የኃይል ሚዛን መለየት ስለሚኖር አርሶ አደሩን ባለመሬቱን ባለይዞታውን የሚጠብቅ የሆነ ዋስትና ወይም አደረጃጀት ያስፈልጋል ማለት ነው። ይህንን መንግስት ሊያስብበት ይገባል። የመሬት አስተዳደር ተቋሙ ሊያስብበት ይገባል። ምናልባትም ከዚህ ጋር የግል ዘርፉም ራሱ በዚህ ላይ ሚና እንዲኖረው ማድረግ ሊቻል ይችል ይሆናል። ለምሳሌ አሜሪካን ሀገር ግለሰቦች የመሬት ይዞታቸው አላግባብ ችግር በሚፈጠርበት ሰዓት ዋስትና የሚሰጥ ልክ እንደ ማንኛውም ኢንሹራንስ ሁሉ የመሬት ዋስትና ተቋማት ይኖራል እና የግል ዘርፉ ራሱ በእንደዚህ አይነት ነገሮች ቢሳተፍ ጥሩ ሊሆን ይችላል። ነገር ግን ሰፋ አድርገን ስናየው እንደ ማጠቃለያ እንግዲህ መሬት ሲባል ሁልጊዜ ሰዎችን መሬት ራሱንና ፖለቲካን ያማከለ ጉዳይ ነው። መሬት የሚባለው ነገር ትኩረት የሚሹ ነገሮች ብዬ የማስባቸው ነገሮች እንደ ማጠቃለያ ያህል አንደኛ መሰረታዊ የሆኑ ስር ነቀል የሆኑ አንቀጾች እና ሳቢዎች ምንድን ናቸው የሚለውን ነገር በደንብ መፈተሽ ያስፈልጋል። የትኞቹ ናቸው በእውነት የመሬት አስተዳደሩ ላይ ከፍተኛ ችግር እየፈጠሩ ያሉት የሚለው። የብሔር ጥያቄዎች አሉ፣ የፖለቲካ ጥያቄዎች፣ ግን የመሬት አስተዳደር ጥያቄ አለ። እነዚህን እንዴት ነው ማስታረቅ የሚቻለው የሚለው ላይ በጣም መታሰብ አለበት። ጊዜያዊ እና በአጭር ጊዜና በመካከለኛ ሁኔታ የመሬት አስተዳደሩን ለማሻሻል በከተማው፣ በገጠሩ፣ በአካባቢ ጥበቃው ምንድን መፍትሄዎችን መውሰድ አለብኝ የሚባለው ነገር። እንዲሁም ደግሞ መሬት ሲባል ብዙዎቻችን እንደምንረዳው ኢትዮጵያ ውስጥ ቁራሽ ይዞታ ብቻ ማለት አይደለም። በከተማ ያለች አንዲት የመሬት ይዞታን ወይም በገጠር ያለን እያንዳንዱን የግል ቁራሽ መሬት ብቻ ማለት አይደለም። መሬት ሲባል የመሬት አስተዳደር ሲባል እንዳልኩት ብዙ ነገርን የሚሻገር ነው። አስተዳደራዊ ወሰንን ይመለከታል። ገጠርና ከተማ ወሰንንና መስተጋብርን ይመለከታል። ውሃ፣ ማዕድና ሌላ የተፈጥሮ ሀብትን ይመለከታል። የአገር ግዛትን፣ አንድነትን፣ ሉዓላዊነትን ይመለከታል እና በእውነቱ በሰፊ ሁኔታ ሊታይ የሚገባውን ሁሉንም ነገር የፖለቲካውንም፣ የዲሞክራሲውንም፣ ኢኮኖሚውንም፣ የማህበራዊንም፣ የባህልንም፣ የሃይማኖትንም የሚነካ ስለሆነ በጥልቅ ትኩረትና በሙያዊ ይገዛ በሀገር በቀል ሙያዊ ይገዛ ጭምር መሰራት ያለበት ነው። እንዲሁም በመጨረሻ ማለት ፈልገው የዓለም አቀፉን እንቅስቃሴ የሚቃኝ መሆን አለበት። ስለዚህ መንግስትና ህዝብ ይህንን ነገር አርቆ አስተውሎ በአግባቡ የገጠሩም ሆነ የከተማው መሬቱን ከተለመደው የመተዳደሪያነትና የእርሻ ብቻ ሳይሆን የመሬት ልማት ምን መምሰል አለበት፣ በገጠር ለምሳሌ መሬት እንዴት ነው መልማት ያለበት የሚል የልማት ማዕቀፍ ወጥቶለት መሰራት አለበት ብዬ አስባለሁ።
አመሰግናለሁኝ ዶክተር መልካሙ። ዶክተር ዩኤል ወደ እርስዎ ልምጣና የእርስዎስ ከተማ ጋር በተያያዘ ምን መደረግ አለበት ይላሉ?
እሺ፣ አመሰግናለሁ። አይ ቲንክ ዋናው ማጠቃለያ ሀሳቡ ላይ መጨመር የምፈልገው ነገር የመሬትም ለመሸጥም ለመለወጥም ተያያዥ ጉዳዮችንም ከቅድም ያነሳናቸው የሙስናም ጉዳዮች አሉና እነዚህን ጉዳዮች ሁላ መፍትሄ ለመስጠት ችግሩንም ጥልቀት ጠልቆ ገብቶ ለማየት ዋነኛ የሚጠይቀው መረጃ ይፈልጋል። በፍርድ ቤትም ክስ ለማቅረብ መጀመሪያ መረጃ ማስረጃ ያስፈልጋል። ስለዚህ ትኩረት በደንብ ተሰጥቶ መሰራት አለበት ብዬ የማስበው አሁን ያሉ እንቅስቃሴዎች በደንብ ተጠናክረው ቀጥለው መሬት
የሚያዝበት ሙሉ ፕሮሰሱ እዛ ሲስተም ዲቨሎፕመንት ተደርጎ ዘመናዊ ቀደም የተነሳው ነገር ዘመናዊ የሆነ ሲስተም አሁን እየተጀመሩ እንቅስቃሴዎች በደንብ እነሱን አጠናክሮ ዘመናዊ የሆነ ሲስተም ዲቨሎፕ ተደርጎ ሙሉ ፕሮሰሱን ስንይዘው ያኔ ችግርም ካለ ችግሩን ጥልቀት ብልሹና አሰራሮችም ካሉ ደግሞ በመረጃ አስደግፎ ወደ ህግ አካላት ማቅረብ ይቻላል። አሁን ላይ ያለንበት ሁኔታ ግን መረጃው በደንብ ባለመያዙ ምክንያት ሙሉ ፕሮሰስ የሚያዝበት ፕሮሰስ ያንን ለማድረግ እንኳን ችግር ፈጥሮብናል እና አንዱ እሱ ነው። ሁለተኛው ወደ ሌላ ሲስተሞችም መንቀሳቀሱ ችግሮቹን ለመፍታት እንዳለ ሆኖ የእኛ ጥናትም አንዱ የሚያሳየው ሲጀመር የቪዛ አተገባበሮች ላይ ክፍተት የሉም ወይ? ሰፊ የሆኑ ክፍተቶች አግኝተናል በተለያዩ መለኪያዎች። ስለዚህ ከሌሎች ሀገራት ከሌሎች ከተሞች በደንብ ይህንን ተግብረዋል ከተባሉት ከተሞች በደንብ ተሞክሮ ተወስዶ ከተሞችም አንዱ ያየናቸው ከተሞችም በአንዱ ጥሩ ሆኖ አንዱ ከተማ በሌላኛው ደግሞ ጉድለቶች ይኖራል። ስለዚህ እነዚህም ጉድለቶች ዘላቂ መፍትሄ የሚባለው እስኪመጣ ድረስ አትሊስት አስተጋገባበሩ ላይ ያሉ ክፍተቶችን በደንብ በትኩረት መሙላትና ኃላፊዎችም በዚህ ላይ ጠንካራ አቋም መያዝ አስፈላጊ ይሆናል። ቅድም እንዳነሳሁት ነገሮች ወደ ኋላ የሚመለሱበት ከዚህ የጥቅም የመተሳሰር ጉዳዮች ስለሆኑ ማለት ነው። እሱን ለመጨመር አመሰግናለሁ።
እሺ፣ የመጨረሻ አቶ ቴዎድሮስ፣ በተለይ ከህግ ክፍተቶች ቅድም ሲያነሱም ስለነበረ ምናልባት የህገ መንግስት መሻሻል ጉዳይ በኢትዮጵያም ተደጋግሞ ስለሚነሳ የህገ መንግስት መሻሻል ቢደረግ የመሬት ጉዳይ እንዴት ይፈታ? የ1960ዎቹ ጀምሮ የነበሩ ጥያቄዎች ቅድም እናንተ ባነሳችሁ ለጥያቄዎቹ ምላሽ ያላገኙ ጉዳዮች እንዳሉ የሚያሳይ ነው እና እንዲሁ በዘላቂነት ለመፍታት በምን መልኩ መታየት አለበት የሚለውን የእርስዎን ሀሳብ እንስማ።
መልካም። እንግዲህ የህገ መንግስት ማሻሻያ የመሬትን ጉዳይ ብቻም ሳይሆን በተለይ በኛ ሀገር አሁን ባለው የፖለቲካ ሁኔታ የመሳሰሉ ጉዳዮች ሀገራዊ ሁኔታውን ጨምሮ ብዙ ነገሮችን ይዞ የሚመጣ ነው። ከሆነ እንግዲህ ያ አንቀጽ 40 ነው እንግዲህ አሁን በቀጥታ ይህን የሚመለከተው። እንግዲህ የህገ መንግስት ማሻሻያ ስንል በተለይ መሬትን የሚመለከቱ ድንጋጌዎች 1፣ 2፣ 3 ልንጠቅስ የምንችለው የህገ መንግስቱ ማዕቀፍ ውስጥ በአጋጣሚ በተለይ አንቀጽ 40 የሚገኘው በህገ መንግስቱ ምዕራፍ 3 በምንለው ክፍል ነው። ይሄ ምዕራፍ 3 የህገ መንግስቱ ከሌሎቹ የህገ መንግስቱ ምዕራፎች ወይም ክፍሎች በተለየ ሁኔታ የተለየ የማሻሻያ ስነስራ ወይም ፕሮሲጀር የሚቀመጥለት ነው። የኛ ሀገር በተቀመጠው መሰረት ይሄ አሁን በስራ ላይ ባለው ህገ መንግስት ሪጂድ የሆነ በጣም ጥብቅ የሆነ የማሻሻያ ፕሮሲጀር የሚከተል ነው። ስለዚህ ቀላል አይሆንም ለማለት ፈልጌ ነው። ሂደቱ ግን የማሻሻያ አካል ሆኖ ለውይይት እንደሚቀርብ በደንብ መገመት ይቻላል። ከዚህ ቀደም እኔ አስታውሳለሁ እኛ ምሽም ቀድሞ በህገ መንግስት ክርክሮች ላይ ስናደርግ በትምህርት ቤቱም ከዛም ደግሞ ወተን በነበረው በስራ አለም በነበሩ ክርክሮች በተለይም በኢህአዴግ ዘመን በፍጹም ህገ መንግስቱን የማይነካ እንደው በፍጹም እንደ ዶግማ እንደ ከላይ እንደወረደ አድርጎ የማንሳት የመሬት ፖሊሲ በፍጹም ሊቀየር የማይችል ስለ መሬት ፖሊሲ መቀየር ማንሳት ማለት ብዙ ብዙ መዘዝ የሚያመጣ አይነት ዲስኮርሶች እንመለከት ነበረ። ዊች ኢዝ ሮንግ፣ ይሄ ተገቢ አይደለም እያለ እንናገር። አሁን ወደ ቴብል ወደ ውይይቱ መምጣቱ በጣም ጥሩ ነገር ነው። ሲቀየር አብሮ መቀየር ያለባቸው በርካታ ጉዳዮች ነው። ለምሳሌ ቅድም ከገጠር መሬት አጠቃቀም ጋር ተያይዞ ዋነኛው በተለይም ደግሞ የሚሰመቱ የሀገሪቱ ህዝብ ይገኝበታል ተብሎ የሚታሰበው እና ሰፊውን መሬት ይዘው ያሉ የገጠር መሬት ነው እና ገጠር መሬት ላይ በጣም በጥንቃቄ ሊታዩ በጥሞና ሊመረመሩ የሚገባቸው በርካታ ጉዳዮች አሉ። በተለይም ከመብት አንጻር ማለት ነው። ቀደም እየጠቀስኩት አንድ የገጠር መሬት አንድ ገበሬ በገጠር መሬት ላይ ሊኖረው የሚችለው መብት አሁን ባለው የህግ ማዕቀፍ በየክልሉ ያሉትን አዋጆች በሚመለከት እንዲሁም የፌዴራሉን ህጎች በሚመለከት 88 መሆን 456 እንዲሁም እሱ ክልል የወጡት በየክልሉ ያሉ አዋጆች መጠቀምን ማከራየትና ማውረስን ብቻ ነው የሚፈቅዱት። ሰው እነዚህ ላይ የተወሰነ ማፍታቻ መደረጉ የግድ የሚል ነው። ምክንያቱም በዚህ መተን አይተነዋል። ለበርካታ ዓመታት ግብርናው ያለበት ደረጃ ይታወቃል። መካናይዜሽኑ ያለበት ደረጃ በዚህ ጋር ተያይዞ የገበሬው የኑሮ ሁኔታ ይታወቃል። ሰው እዚህ ላይ በጥሞና የታየ ማሻሻያዎች እንደሚፈልግ ግልጽ ነው። ወደ ከተማ መሬት ስንመጣ ይሄንን ይዘን ማለት ነው። የከተማ መሬት ቀደም ብሎ ሲጠቀስ እንደነበረው በስሙ አሁን በህግ ላይ በሀገሪቱ ማሻሻያዎች በህግ ማሻሻያዎች ላይ እንደሚታዩ የከተማ መሬት እንዲተላለፍ የሚፈለገው በሊዝ ስሪት ብቻ ነው። ስሪቱ የመሬት ስሪቱ ሊዝ እንዲሆን የመፈለግ ቴንደንሲ ያለን ህጎቹን በአግባቡ ስንመረምር የምናገኘው ይህንን ነው። ራስ በተግባር ግን ይሁን ያለው ይሄ ነው የሚለውን ስናይ ብዙ ችግሮች ነው ከዚህ ጋር ተያይዘው ሊነሱ የሚችሉ። ስለዚህ የሊዝ ስርዓቱ መሪ እንዲሆን ማስቻል ያስፈልጋል። መሬት ወደ ተጠቃሚዎች ወደ ከተማ መሬት ተጠቃሚዎች የሚተላለፍበት መንገድ የተሻለ ግልጽነት በእጅጉ አሁን ካለው የተሻለ ግልጽነት ኖሮ ይፈልጋል። ጨረታዎቹ በብዛትና በተከታታይ በቋሚነት ግልጽ በሆነ መልኩ እንዲወጡ ይፈልጋል። ይህን የሚያበረታታ ስርዓት ነው መቀረጽ የሚኖርበት። ያን የማናረግ ከሆነ ቅድም እንደተባሉ መሬት ማለት የጥቂቶች መጠቀም የሆኑ ሌላውን አብዛኛውን የህዝቡን ክፍል ያገለለ ሆኖ መቀጠሉ የማይቀር ነው የሚሆነው። ስለዚህ እዚህ ላይ መሰረታዊ እርምጃዎች መውሰድ ያስፈልጋል። ከዛ ባለፈ በዚሁ በአስቸጋሪ ሁኔታ ውስጥ እንዲሆን መሬትን አሁን የሚያደርጉ ሰዎች ደግሞ መብታቸው ላይ ስንመጣ ቅድም እንዳልኩት በጣም የተገደበ መብት ነው ያላቸው። እዛ ላይ በቂ ካፒታል ባልፈጠርንበት ሁኔታ ሌሎች የኢኮኖሚ ተዋናዮች፣ አክተሮች ባልፈረጠሙበት፣ አማራጮች ባልበዙበት፣ የፋይናንስ ስርዓቱ ባልጎለበተበት፣ ኢቭን የብድር ስርዓቱን ብንመለከት በጣም ለጠባብ ሰርክሎች የተመቻቸ የባንክ ተጠቃሚ ያለበት፣ ባንኮቹም እንዲሁም ምንም ሪስክ የማይወስዱበት እና ከፍ ብቻ ሜክ የሚያደርጉበት ሀገር ላይ መሬትንም በተመሳሳይ የኢኮኖሚም አንደኛው ተዋናይ እንዳይሆን በሚያስችል ሁኔታ መሸጥም መለወጥም አይቻልም ተብሎ በዚሁ በገዳቢ ሁኔታ የሚቀጥል ከሆነ ብዙ የተለየ ወደፊት ላይኖረን እንደሚችል ያሰጋል እና እዚህ ላይ ከመብቶችን ከማስፋት አንጻር የህገ መንግስትን የህግ ማሻሻያዎችን የሚጠበቁ ናቸው። ሌላው የመጨረሻው ፖለቲክሱ ቀደም ብዬ እንዳልኩት መሬት ላይ አንድ መንግስት መሬት ላይ የሚከተላቸው ፖሊሲዎች በአንድም በሌላም መንገድ የመንግስቱን ባህሪ ከማሳየት ጀምሮ ምን አቋም እንደሚይዝ በደንብ የሚያመላክቱ ጥሩ መመላከቻዎች ናቸው እና በዚህ ረገድ በተቻለ መጠን ፖለቲክሱን ከመሬት መጥሎ እንደ ሙሉ ለሙሉ መነጠል ባይቻል እንኳን እንደ ከዛ የነጻ ልናደርገው ባንችል እንኳን ዓለም አቀፍ ልምዱን ያን ስለማያሳይ ግን በእጅጉ መጠስ ይቻላል። ሞሮ ከፖለቲክሱ ጫናው ከመሬት ፖሊሲው ላይ ህጎቹ ላይ እንዲቀን ማድረግ የተሻለ አማራጭ ይሆናል። ካልሆነ ግን አሁን ባለው ሁኔታ እኮ እኛ ሀገር ቀደም ተብሎ ሲጠቀሱ የቴክኖሎጂ ችግሮች ባሉበት፣ ከፍተኛ የብልሹ አሰራር ሁኔታዎች ባሉበት፣ የመረጃ ስርዓቱ እንዲሁ በጣም ደካማ በሆነበት ሁኔታ በዚህ ሁላ ችግር ላይ ተደምሮ መሬት እኛ ሀገር ብሄር አለ የከሌ መሬት እስከ ማለት የምንደርስ ሆነናል። ሶ ያ በሆነበት ሁኔታ እንደገና የሲስተሙ ችግር እዚህ ደግሞ ፖለቲክሱ በዚህ ደረጃ እየተጫነው መሄድ ከሆነ ብዙ ርቀት ላንሄድ እንችላለን። እንደተባሉ የመሬት የመረጃ መሬት ማለት መረጃውን ከማደራጀት ይጀምራል። እዚህ ላይ የሚወሰዱ ማሻሻያዎች ከህገ መንግስት ማሻሻያ ከፖሊሲ ማሻሻያ ቀጥሎ ሌላ ዋነኛው ነጥብ የመሬት ይዞታ መረጃ ነው። ይህም በተመለከተ አዋጅ ቁጥር 8/18 ወጥቷል፣ በስራ ላይ ውሏል። ግን እዛ ላይ ያሉ ማሻሻያዎች ይፈልጋል፣ የህገ መንግስት ማሻሻያዎች ይፈልጋል፣ የፖሊሲ ማሻሻያዎች ይፈልጋል። እነዚህን ሁሉ በቅደም ተከተል በአግባቡ የማይመሩ ከሆነ ይህ ነው የሚባል ተጨባጭ ለውጥ የማምጣቱ ጉዳይ ትንሽ አስቸጋሪ ሊሆን ይችላል።
አስማማው ትንሽ ልጨምር እዚች ላይ በጣም እዚች አካባቢ የመሬት ይዞታው
እኔ እንኳን ፕሮግራሙን እያጠናቀቅኩኝ ነበረ። አንዴ ቃል ስጠት።
እሺ፣ ምንድን ነው መሰለ የመሬት አስተዳደር ሲባል እንደምናውቀው የመሬት አስተዳደር ተቋም አለ ከሚኒስቴር መስሪያ ቤት አንስቶ በተዋረደ ወደታች። ነገር ግን የአስፈጻሚ አካላት ባለቤትነት የመሬትን ባለቤት ሆኖ የሚያስተዳድሩ አካላት የመዋዠቅ፣ የመቀየር፣ የመሰነጣጠቅ ብዙ ችግሮች አሉ ያለ መረጋጋት እና እዛ ላይ መፍትሄ ያስፈልገዋል። ሌላው ደግሞ መሬትን ባለቤትነት በምናነሳ ሰዓት መሬትን ለማስተዳደር ጥቅም ያለው ማን ነው የሚለውን በምናይበት ጊዜ መሬት የህዝብ ነው፣ መሬት የመንግስት ነው ብለህ በጅምላው በምትናገርበት ጊዜ መንግስት መሬቱን በአግባቡ የማስተዳደር አቅም አለው ወይ ብለህ ስታስብ ብዙ ችግሮች ነው የሚመጡ ቅድም ከጠቀስናቸው አንጻር። ስለዚህ ይህንን ማየት ያስፈልጋል። ሌላው ምንድን ነው መሬት የመንግስት ነው የሚለውን ፖሊሲ በምታይበት ጊዜ በጣም ከፍተኛ ትኩረት ሊሰጠው የሚገባው ነገር ማሻሻል ሲታሰብ ማህበረሰቡ በአጠቃላይ የመሬት ባለቤትነት መብት አለኝ የሚል የዋስትና መብትና ስሜቱ በጣም ሟሽቷል፣ አንሷል፣ ቀንሷል። ታክሲ ላይ እንኳን የምታየው ነገር ነው። ዛሬ የመሬት ባለቤትነት እኮ የለንም የሚል ብዙ ነገር ታያለህና ይሄ በጣም አደገኛ ነውና ሌላው ደግሞ በርም ይከፍታል ለሌሎች እንዳልኩት ለጉልበተኞች ለስልጣን አለ ለሚሉ ሰዎች የግል ይዞታን እንዲያስተናግዱና ያላግባብ እንዲወስዱ በር የሚከፍት ስለሆነ ከፍተኛ ትኩረት ሊደረግበት ይገባል። ስለዚህ ለምሳሌ ከማሻሻል ላይ በሚመጣበት ሰዓት የመሬት ባለቤትነትን መከፋፈል ይቻላል። የመንግስት ባለቤትነት መሆን የሚገባቸው መሬቶችን ለብቻ መለየት፣ በወል ባለቤትነት መያዝ የሚገባቸውን መለየት፣ በግለሰብ ደረጃ ባለቤትነት የሚገባቸውን መሬቶች በአግባቡ ህጉ ፖሊሲው ለይቶ ማስቀመጥ ይችላል። አሁን ያለው የመሬት ይዞታን ነው የሚለየው። የመሬት ባለቤትነት ግን የመንግስት፣ የወል፣ የግል ተብሎ በአግባቡ በዝርዝር ሊቀመጥ ይገባል። መሻሻል ሲታሰብ ለማለት ፈልጌ ነው።
እሺ፣ አመሰግናለሁ። በመሬትን በተመለከተ በእርግጥም ረጅም ዓመታት የሚያስቆጠረ ጉዳይ በረጅም ዓመታት የወሰደ ጥያቄም ከስልሳ ዓመት በላይ ያለም ጥያቄም ስለሆነ ጉዳዮቹን በራሳቸው በጣም ሰፊ ናቸው። ሁሉም የህብረተሰብ ክፍል የሚመለከተውም ስለሆነ እና ምናልባትም የአሜሪካ ድምጽ በቀጣይም በሌሎች በሀሳቦችም ሌሎችን አካላት በማካተት በዚህ ጉዳይ ላይ ተደጋጋሚ ውይይቶችን ለማድረግም ጥረት እንደሚያደርግ ከወዲሁ ለአድማጮቻችን ቃል መግባት እፈልጋለሁኝ። በዚህ ጉዳይ ላይም ራሱ የመንግስት የስራ ኃላፊዎች ምላሽ ምን ይመስላል የሚለውንም የመንግስት የስራ ኃላፊዎችን ለማነጋገር ጥረት አድርገን ፈቃደኛ ከሆኑ በቀጣይ በዚህ ጉዳይ የምንመለስበትም ይሆናል። በባለሙያዎች ግን ለሰጣችሁኝ ሀሳብ በጣም ከልብ አመሰግናለሁ። በአድማጮቻችን ስም ድጋሚ ለማስተዋወቅ ለአድማጮቻችን እነማን ነበሩ በዚህ ጉዳይ ላይ ሀሳባቸውን ሲሰጡን የነበሩ መሬትን በተመለከተ የሚለውን ለማንሳት ያክል ዶክተር መልካሙ በላቸው በባህር ዳር ዩኒቨርሲቲ የህግና መሬት አስተዳደር መምህርና ተመራማሪ ናቸው። ዶክተር ዩኤል ታምራት በኢትዮጵያ ፖሊሲ ጥናት ኢንስቲትዩት ውስጥ የከተማና መሰረተ ልማት ክፍል ከፍተኛ ተመራማሪ ነበሩ። እንዲሁም አቶ ቴዎድሮስ ጌታቸው ጠበቃና የህግ አማካሪ በዚህ ውይይት ውስጥ ሀሳባቸውን ሲያንጸባርቁ ቆይታቸዋል። ለሰጣችሁን ሀሳብ በድጋሚ አመሰግናለሁኝ። በቀጣይ በሌሎች ርዕሰ ጉዳዮች ላይ ሌሎች የመወያ ሀሳቦችን ይዘን የምንመለስ ነው የሚሆነው። ለዛሬ ግን መሬትን በተመለከተ እንግዲህ ሁሉም አድማጮቻችን በየቤታችሁ ናችሁ። ለመወያየት ሀሳቦችን እንደ መነሻ የሚያገለግሉ ጉዳዮች እንደተነሱና በእነዚህ ላይም ግንዛቤ እንደያዛችሁ እናምናለን። ለነበረን ቆይታ በጣም እናመሰግናለን። አስማማየ ነው ነበርኩኝ። እዚህ ፕሮግራሙን በመምራት አብራችሁ የቆዩት ብርሃን ኃይሉ ደግሞ የዚህ የቴክኒኩን ቅንብሩን በማቀናበር አብረን ቆይታ አድርጋ ነበር። እናንተም ለነበራችሁን አብራችሁን ለቆያችሁበት ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።
አድማጮች፣ በመሬት ጉዳይ ላይ ከዘርፉ ባለሙያዎች ጋር የተደረገውን ሙሉውን ውይይት በዌብሳይታችን amharic.voanews.com ላይ ለማግኘት ትችላላችሁ። ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በዚሁ ወደ ሳምንታዊው መዝናኛችሁ ወደ ሙዚቃ ቃና እናሻግራችኋለን። የፕሮግራሙ አዘጋጅና አቅራቢ እንግድ ወልዴ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ለእናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የምቆየው እንግዲህ ወለ ነኝ። በዛሬው የሙዚቃ ቃና ሰባዎቹንና ሰማንያዎቹን በመጠኑ እንቃኛለን። የዲስኮ ዘመኑ የምንከፍተውም በዚህ I Will Survive በተሰኘው የግሎሪያ ጌኖር ተወዳጅ ዜማ ነው። ካንተ ብለይም ሕይወት ይቀጥላል ጠንክሬ እወጣለሁ እያለች ነው። የመለያየት ዜማ ቢሆንም በዘመን ሂደት ዘፈኑ የሴቶች ጥንካሬና አይበገሬነትን የሚያሳይ መዝሙር ሆኗል። ከሌሎች የሕይወት ፈተናዎች በአሸናፊነት ከመውጣት ጋርም እየተያያዘ አሁን ድረስ ይደመጣል። I Will Survive I Will Survive በግሎሪያ ጋይኖር ነበር። በዲስኮ የሙዚቃ ዘርፍ የግራሚ ሽልማትን ያገኘ የመጀመሪያውም የመጨረሻውም ዘፈን ሆኗል። በ1977 በወጣውና Saturday Night Fever በተሰኘው ጆን ትራቮልታ በሚተውንበት ፊልም ይበልጥ ታዋቂ የሆነው የዲስኮ ሙዚቃ በስተኋላ ከሮክ የሙዚቃ ስልት አፍቃሪዎች በተከፈተበት ዘመቻ እንዲከስም ተደርጓል። ሞቅ ያለ ዳንስንም የሚያካትተው የዲስኮ ስልት በሌሎችም ማህበራዊና የኑሮ ዘይቤን በተመለከቱ ልዩነቶች ምክንያት ተቃውሞ ሊበረታበት ችሏል። በአሜሪካ ተወዳጅ በሆነው የቤዝቦል ጨዋታዎች ወቅት የዲስኮ ሸክላዎችንና ዲስኮችን እስከ ማቃጠል የደረሰ ዘመቻ ተከፍቶበታል። ሙዚቃ ነውና በአሜሪካም ሆነ በተቀረው ዓለም አሁንም ይደመጣል፣ አሁንም ይደነስበታል። Funky Town Lips Incorporated በተሰኘ ቡድን በሲንቲያ ጆንሰን መሪ ዘፋኝነት የተሰራው ይህ ዘፈን ላው የዲስኮ ስልት ተወዳጅ ዜማ ነው። የLips Incorporated ቡድን አባላት መሰረታቸው ከሆነው የሚኒያፖሊስ ከተማ ወደ ኒውዮርክ ከተማ ለመሄድ የነበራቸው ህልም መሰረት አድርጎ ግጥሙ እንደተዘጋጀ ይነገራል። እንቅስቃሴ በዛበትና ሞቅ ደመቅ ወዳለ አንድ በመናባቸው ወደ ሳሉት ከተማ ለመሄድ ይሻሉ። Funky Town ፈንኪ ታውን ነበር በሊፕስ ኢንኮርፖሬትድ። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን የሙዚቃ ቃና ነው። የሙዚቃ ቃና የዲስኮ ምሽት ይከተላል። ከወደ እንግሊዝ ደግሞ በሶስት ወንድማማቾች ተቋቋመውን ቢጂስ እናገኛለን። አጀማመራቸው ከዲስኮ ዘመን ቀደም ቢልም ዲስኮን ታዋቂ ካደረጉት የሙዚቃ ቡድኖች አንዱ ሆነዋል። ናይት ፊቨር ከተወዳጅ ዜማዎቻቸው አንዱ ነው። ቀደም ብዬ ከተቀስኩትና ሳተርዴይ ናይት ፊቨር ፊልምን ካጀቡ የዲስኮ ሙዚቃዎች አንዱ ነው። ከከተሜ ኮረዳዋ ጋር ጥሩ ምሽት ማሳለፉን ዘፋኙ እየነገረን ይመስለኛል። ናይት ፊቨር በቢጂስ ነበር። የዲስኮ ሙዚቃ ምሽታችን ይቀጥላል። Don't stop till you get enough. የፖፕ ንጉስ ማይክል ጃክሰን በጣም ተወዳጅ ከሆኑት የዲስኮ ሙዚቃዎች ቀዳሚውን ስፍራ ከያዙት አንዱ ነው። ማይክል የመጀመሪያውን የግራሚ ሽልማት የነጠቀበትም ዘፈን ነው። Michael Jackson, Don't Stop Till I Get Enough. Your disco mishtachin ikatlal. Freak out. Chicks sitsenyo ye muzika mizin yeserraw no. And ya dis amet wazima mishit zibij lay tegabzo በቦታው የደረሱት ሁለቱ የባንድ አባላት በር ጠባቂው ሁኔታቸውን አይቶ ይከለክላቸዋል። ወደ መጡበት ተመልሰው መጎንጨታቸውን ቀጥለው ዘፈኑን ደረሱ። በዚህ መልኩ ተሰራው ዘፈን ከዲስኮ የሙዚቃ ዘርፍ ተወዳጅ ከሆኑት አንዱ ለመሆን በቅቷል። ስፒካውት ነበር በቺክ የሙዚቃ ቡድን። ለሳምንት ከጥሮን ያዝ እንግዶ ለነኝ ሰላም።
አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚተላለፈው ፕሮግራም የዛሬው በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ያስተናገድኳችሁ ቆንጅት ታየ ነኝ። በሰላም ደሩ።